አድማጭ ቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 6 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 6 በቀጠሮችን መሰረት ከ15 ቀን በኋላ ስንገናኝ የመረጥኩት ርዕስ ያው 1968 ዓመተ ምህረት ነበር። በተለይ በአገር አቀፍ ደረጃ በየጋዜጣው በወጣት ማህበራትና በየመስሪያ ቤቱ ስለነበረው ንጻዊ ይጥሬታ እንዴት እንደነበረና ከዚያ ጋር በተያያዘ የሱን ተሞክሮ እንዲያወራኝ ነበር። ከ1967 እስከ 1968 ዓመተ ምህረት በኢህአፓ በኩል አንድም ጥይት አልተተኮሰም። ማሳደዱንም ሞቱንም ችለን ዋናው ትኩረታችን ውይይት ማድረግ መልመላና ህዝባዊ ማህበራት ውስጥ በመግባት ዓላማችንን ማስረጽ ነበር። በእኛ መዋቅር ስር በብዙ ቀበሌዎች የወጣት ማህበራት እንዲቋቋሙ አድርገናል። መኢሶኖች የሚቆጣጠሩት ወጣት ማህበራት ለማቋቋም ደርግ እንደፈለገ ከበላይ መረጃ ደረሰን። እኛም እንዴት አድርገን ተሳትፎ ማድረግ እንዳለብን እቅድ ነደፍን። በእኛ ሪጅን ሰብዞን ውስጥ የቀበሌ የወጣት ማህበራት ሲቋቋሙ ኢህአፓ በህጋዊ መንገድ ሊታገል የሚችልበትን ሁኔታ እንዲያመቻች ኃላፊነቱ ለእኛ ተሰጠ። ለምን ለእናንተ ተሰጠ? በምንሰራበት መዋቅር ውስጥ አባላት የስራ ድርሻ ተከፋፍለናል። በወቅቱ የኔ ድርሻ የፕሮፓጋንዳና የብዙሃን ማህበራት ላይ ነበር። ስለዚህ የሪጅናችንን የወጣት ሊግ ከብዙሃን ማህበራት መዋቅር ጋር ለማቀናጀት በአገናኝነት እኔ እንድሰራ ተደረገ። በዚህ የተነሳም በቀጥታም ይሁን በተዘዋዋሪ በእኛ መዋቅር አካባቢ ከነበሩት ከሁሉም ማህበራት ጋር ግንኙነት ነበረኝ። ሙሉ በሙሉ ስለተሳተፍኩበት የከፍተኛ 18 ቀበሌ 18 ወጣት ማህበርን በምሳሌነት ልንገር። ተልኳችንን ለመፈጸም ቀበሌ አካባቢ ወጣ ገባ ይሉ የነበሩ የተወሰኑ ሰዎችን መቅረብ ነበረብን። ከነዚያ መሃል አንድ በሙያው አናጢ የነበረን ሰው ቀረብ ነው። በወቅቱ የቀበሌ ተመራጭ ባይሆንም ከተወሰኑት ተመራጮች ጋር ጥሩ አግባብ ነበረው። ሌሎች አሁን የዘነጓቸውን ሰዎችም እንዲሁ በዘዴ ያነጋግረናል። እኛ እኮ መሄጃ አጣን፣ ማህበሩ ቢቋቋም ጊዜያችንን እዚያው እናሳልፋለን በማለት ነው የምናሳምናቸው። እናም ለዚያ ለተቀደሰ ተግባር የሚችሉትን ሁሉ እንደሚያደርጉ ቃል ገቡልን። ማህበሩ በቀበሌው ህዝባዊ ማህበራት ጉዳይ ኮሚቴ ተነሳሽነት ሲቋቋም እኛ ወጣቶች ምን አስተዋጽኦ ልናደርግ እንደምንችል ግማሽ ህቡዕ በሆነ መንገድ በዝርዝር ተነጋገርን። ትዝ የሚሉኝ ነጥቦች ልንገር። በእንጨት የተሰራ የተወረሰ የድሮ ፎቅ ቤት ቀበሌው ለወጣት ማህበሩ እንዲሰጥ ማስደረግ፣ የቀበሌው ወጣቶች ደግሞ ወርሃዊ መዋጮ እንዲያዋጡ፣ የጠረጴዛ ኳስና የቤት ውስጥ መዝናኛ እቃዎችን እንዲገዙ እንዲሰሩ፣ ወጣቶች ማታ ማታ መሰረተ ትምህርት አዋቂ ሰዎችን በነፃ እንዲያስተምሩ፣ የቀበሌው መስተዳድር ደግሞ ለማታ ተማሪዎች የሚሆን አግዳሚ ወንበር፣ ጥቁር ሰሌዳና ጠመኔ እንዲያቀርብ፣ በተጨማሪም አሁን የዘነጋሁትን ሌሎች ተግባራትን በዝርዝር አወጣን። በውይይታችን መሰረት እነዚያ በሚስጥር የቀረብናቸው ሰዎች ሐሳቡን ለቀበሌ ኃላፊዎች እንዲነግሩና ጉዳዩን እንዲያስፈጽሙ ተነጋገር። ለማመን በሚያስቸግር ሁኔታ በአጭር ጊዜ ውስጥ ቀበሌው ዘመቻ ጀመረ። አስበነው የነበረው ቤትም ለወጣት ማህበሩ እንዲሰጥ ተወሰነ። ብዙ ሳይቆይ ቤቱ ከጸዳ በኋላ ወጣቶች እንዲሰበሰቡ በቀበሌው አማካይነት ጥሪ ተደረገ። ቀደም ብለን በመዋቅራችን ሁሉም ወጣት እንዲገኝ ቅስቀሳ አድርገን ስለነበር የተለያየ ቀበሌዎች ሳይቀር በርካታ ወጣቶች በለቱ ተገኙ። የቀበሌ ሰዎች ለማህበሩ መቋቋም እኛ የሰራነውን ሁሉ ራሳቸው እንደሰሩት በማድረግ ያላፍረት ለተቆሩ እየሳቅንባቸው አጨበጨብንላቸውና ስብሰባው ተጠናቀቀ። አንድ ሳምንት ውስጥ ሁሉም ነገር ተዘጋጅቶ የቀበሌ 18 ወጣት ማህበር ተመሰረተ። የመጀመሪያው የቀበሌ የወጣት ማህበር ሊቀመንበር ነበርኩ ያልከኝ ያን ጊዜ ነው? አዎ ያኔ ነው። ማህበሩን ለጥቂት ጊዜ ያህል በሊቀመንበርነት ለመምራት የተመረጥኩት እኔ ነበርኩ። ያው በለመዳችሁት ድርጅታዊ አሰራር ነው። እኔ እንድመረጥ የሰራነው አንድም የውስጥ ለውስጥ ቅስቀሳ አልነበረም። እንዳውም እመረጣለሁ የሚል ግምት አልነበረኝም። ለእንደዚህ አይነት የወጣት ማህበር ምርጫ ከኢህአፓ ልጆች ደጋፊዎች የበለጠ አይገኝም ነበር። በዚያ ቀበሌ በግልጽ የሚታወቁ የመኢሶን ወጣቶች ከሶስት አይበልጡም ነበር። እነሱም ቢሆኑ በምንም መንገድ የሚመርጣቸው ስለማይኖር ደፍረው ለምርጫ አይቀርቡም። ወጣቱ በአብዛኛው የመንግስት ተቃዋሚ ስለነበር አመራሩ ከኛ ልጆች ደጋፊዎች እጅ አይወጣም ነበር። ስለዚህ አንዳችም ስጋት አልነበረንም። ከጥቂት ጊዜ በኋላ ዘመቻ ሳይጨርሱ የተመለሱ ወጣቶች በወጣት ማህበር አመራር እንዳይቀመጡ የሚል መመሪያ መጣ። ወይም ቀድሞም የነበረ የደርግ ህግ ይመስለኛል። ስለዚህ ግርግር ከመፈጠሩ በፊት ምርጫ ተካሂዶ ኃላፊነቴን አስረከብኩ። ለነገሩ ስለተመረጥኩ እንጂ በዚሁ ኃላፊነት ለመቀጠል አልፈልግም ነበር። ለምን? መጀመሪያስ ለምን ተመረጥክ? ኃላፊነቱን ጠልቼ ሳይሆን አንደኛ ከበላይ አካል በተነገረኝ መሰረት አመራሩ በህዋስ በመሰረታዊ ድርጅት አባላት ወይም የኛ ደጋፊ ልጆች ከተያዘ በቂ ነው ስለተባለ፣ ሁለተኛ እኔ በሌሎች ስራዎች የምጠመድ ስለሆነ ማህበሩን እንዳላዳክመው፣ ሶስተኛ በሊቀመንበርነት ከሰራሁ የበለጠ በቀበሌ ሰዎች ትኩረት ውስጥ እንዳልገባና እንዳልጋለጥ ነበር። እዚህ ማህበር ውስጥ ምን ሰራችሁ? ኢህአፓ ሆኜ ከሰራኋቸው ስራዎች ባልተናነሰ በጣም የረካሁበትና እስካሁንም ድረስ የሚያስደሰኝን ስራ አከናውነናል። መጽሐፍት ቤት ቢጤ ለማቋቋም ሞክረን ብዙ ወጣቶችን ጠቅመናል። በርካታ ወጣቶች በየሻይ ቤቱና ጠላ ቤት ከመሄድ ይልቅ የጠረጴዛ ኳስ፣ ቼዝና ዳማ እየተጫወቱ ጊዜያቸውን ያሳልፉ ነበር። ከሁሉም በላይ ግን በሶስት ወር ዙር መሰረተ ትምህርት አስተምረናል። በርካታ እናቶችንና የቤት ሰራተኞችን ከመሃይምነት ነፃ አውጥተናል። ሁለት ጊዜ ይመስለኛል ትላልቅ የወጣቶች የፓናል ውይይት አካሂደንበታል። ከሌላ ቀበሌ ተጋባዥ ተናጋሪዎችን ጋብዘን ደስ የሚሉ ጉባኤዎች አካሂደናል። ራሳችን አዘጋጅተን እርስ በርሳችን የምንወያይበትም ዝግጅትም ነበረን። በዚህ በኩል የኛ ወጣት ማህበር በአካባቢያችን ከነበሩት ቀበሌዎች ሁሉ በጣም የተሻለ ነበር ብል የተሳሳት አይመስለኝም። የህቡ ስራስ አልሰራችሁበትም? በደንብ ሰርተንበታል። የጥንት ክበባት እንዳሸን የፈሉት ያኔ ነው። ከወጣቶችና ከእናቶች ጋር መገናኘት ስላስቻለን ለቅስቀሳና ለምልመላም ተጠቅመንበታል። አንድ እናትን የድርጅታችን ደጋፊ አድርጌያለሁ። ማታ ማታና የበዓል ቀናት የወጣት ማህበሩን ጽህፈት ቤት ከፍተኛ የህቡዕ ስራ ሰርተንበታል። በአንድ ወቅት በሰብ ዞን ደረጃ የምናወጣው የህቡዕ ጋዜጣ ባደፍርስ የምናባዛው እዚያው ነበር። ከበላይ አካል መሰብሰቢያ ቤት ፈልጉ ተብለን ቁልፍ ሰጥተናቸው እንዲሰበሰቡ አድርገንበታል። አንድ ሁለቴም የሚሰደዱ ልጆች ለሁለት ቀን ተጠለውበታል። በአጠቃላይ ኢህአፓ ነፍሴ ያን ወጣት ማህበር ለተለያዩ የህቡዕ ስራዎችም ተጠቅማበታለች። እነዚህ የምልህ ስራዎች እኔ የማውቃቸውና እጅም የነበረበት ነው። ሌሎች ልጆችም ተመሳሳይ ነገር እንደሚሰሩበት ጥርጥር የለውም። እንዴት አርጋችሁ ነው ልጆች የምትደብቁት? እኔ ማቀውን አንድ ክስተት ንገር። የወጣት ማህበሩ ሲቋቋም የቤቱን ቁልፍ የገዛሁት እኔ ነበርኩ። አንዱን ትርፍ ቁልፍ ራሴ ጋር አስቀመጥኩት። ሆን ብዬ ነው ያደረግኩት። ሌላኛው ቁልፍ ደግሞ የማህበሩ ጸሐፊ ወይም ሊቀመንበር ጋር ይቀመጣል። ቤቱን ጧት ከፍተው ማታ መዝጋት የነሱ ኃላፊነት ነበር። ትርፍ ቁልፍ መኖሩን ከኔ ሌላ የሚያውቅ ሰው ቢኖር ኋላ ላይ አብዮት ጥበቃ የነበረው ቅድም የነገርኩ ሰው ነበር። በአንድ ወቅት ሁለት አባላት መጠለያ ፈልገው ነበር። እኔ ጋር በነበረው ቁልፍ ከፍቼ አስገባኋቸውና ሌላ አዲስ ቁልፍ በመጠቀም ዘጋውባቸው። ለሽንት እንዲወጡ ምሽት ላይ እከፍትላቸዋለሁ። በዚያውም ምግብ አቀብላቸውና መልሼ እዘጋባቸዋለሁ። ሌሊት ላይ አብዮት ጥበቃዎች ወደዚያ እንዳይጠጉ ይኸው የኛው ሰው ይቆጣጠራል። ከቁጥጥር ውጭ የሆነ ነገር ካጋጠመው ቁልፍ ስላለኝ እንዲጠራኝና ልጆቹን ማስወጣት እንደምችል ስነግረው ነው ሚስጥሩን የነገርኩት። ስለ ሰላማዊ ሰልፎች ንገረኝ እስቲ፣ እንዴት ነበር የምታካሂዱት? በኢህአፓ ዘመን በርካታ ሰላማዊ ሰልፎች ተካሂደዋል። ሌሎቹን ትቼ ትልቅና ከፍተኛ ተጽዕኖ የነበራቸውን ሁለቱን ብነግርህ ይሻላል። ሁለቱም ላይ ተሳትፌያለሁ። ለጊዜው ስለ 1968 ዓመተ ምህረቱ ሰልፍ ብቻ ልንገርህ። ለዚያ የላባደሮች ቀን ያደረግነው ዝግጅት ከፍተኛ ነበር። ዋናውን ኃላፊነት የወሰደው የፓርቲያችን አንዱ ክንፍ የኢትዮጵያ ላባደሮች አብዮታዊ ማህበር ኢላማ ነበር። በእኛ በኩል አባላት የስነ ልቦና ዝግጅት እንዲያደርጉና ራሳቸውን ጨምሮ ደጋፊዎቻችን በሰልፉ ላይ እንዲገኙ ማሳሰቢያ ተሰጠ። በተጨማሪም ተማሪዎች ቀደም ብለን ባቋቋምነው የተማሪዎች የማህበር ተጠሪዎች አማካይነት በዕለቱ ሰልፍ እንዲወጡ ከፍተኛ ቀስቀሳ አካሄድን። ትምህርት የሚቋረጥበት ጊዜ በመሆኑ ተማሪዎችን ለማግኘት የተወሰነ ችግር አጋጥሞናል። ያም ሆኖ የተወሰኑ የዘጠነኛና የአስረኛ ክፍል ተማሪዎች እንዲካፈሉ መልእክት ተላለፈ። የኛ አባላት የተለያዩ የጨርቅ የካርቶንና የወረቀት ላይ መፈክር መያዝ ስለነበረባቸው ለሁለት ቀን በበቂ ሁኔታ ተዘጋጅተን ጨረስ። ለአባላትም መፈክሮችንና የሚበተኑ ወረቀቶች ከአንድ ቀን በፊት እንዲደርሳቸው አደረግን። ከዚያም በተለያዩ አቅጣጫዎች ከሚሄደው የሰራተኞች ሰልፍ አንዱን እንዲቀላቀሉ ተነገራቸው። እኔ ወረቀት ፋብሪካ ውስጥ የኛ ሰዎች የማስጠናቸው ስለነበሩ ከነሱ ጋር ሰልፍ ለመቀላቀል ወስኛለሁ። ሰራተኞች ያንደኛው ሰራተኛ የእህት ልጅ አርገው ነበር የሚቆጥሩኝ። በወቅቱ የላባደሮች ክንፍ ከኛ በተሻለ በሰውም በድርጅትም የተጠናከረ ነበር። የዕለቱን የሰራተኞቹን ዝግጅት ስናይ ሁለት ቀን ሙሉ እንቅልፋችንን አጥተን የደከምንበት የልጅ ጨዋታ ሆኖ አረፈው። ከደቡብ፣ ከሰሜን፣ ከምስራቅና ከምዕራብ የአዲስ አበባ አቅጣጫ የሚመጡት ሰራተኞች ብዛት ቁጥር ስፍር አልነበረውም። በአዲስ አበባና አካባቢው ያን ያህል ሰራተኛ አለ እንዴ የሚያስብል ነበር። በሁሉም አቅጣጫ እየተመመ የሚጓዘውን የሰልፍ ጫፍ ከሩቅ እንኳ ማየት አይቻልም ነበር። ተማሪዎች ለብቻቸው ሰልፍ ለማካሄድ ሲሞክሩ በፖሊስ ስለተበተኑ ጥቂቶቹ ብቻ በአጋጣሚ ካገኙት ሰልፍ ጋር ተቀላቀሉ። የሾለኩትንም ቢሆን ወታደሮች በቁመናቸው በመለየት አብዮት አደባባይ መሃል ከመግባታቸው በፊት እያነቁ ብዙዎቹን ማስወጣት ችለዋል። በእነሱ ስሌት ተቃዋሚ ማለት ተማሪ ብቻ ነበር። በዚህ በኩል ደህንነቶችና የድርቅ አጋሮች በደንብ ተሳክቶላቸዋል። ለማንኛውም እኛ የደከምንበትም ወረቀትና ጨርቅ በርካታ ወጣት ሰልፍ ውስጥ መግባት ስላልቻለ ፋክኖ ቀረ። ቁነገሩ እንመራዋለን ያልነው ለባደር አርፋቹ ተቀመጡ ያለን ይመስል የራሱን ጥያቄ ራሱ ለመጠየቅ በግንባር ተሰልፎ አየነው። እኔ የነበርኩበት ሰልፍ የቀድሞው መሻለቂያ አራተኛ ክፍለ ጦር ዋናው አስፋልት ላይ እንዲጀምር ተደረገ። የተያዙት መፈክሮች መንግስት የሚጠቀምባቸው አይነት ህጋዊ ነበሩ። ሁኔታው የተቀየረውና ለኔም ለራሴ ተአምር የሆነብኝ አብዮት አደባባይ ስንዘልቅ የተፈጠረው ክስተት ነው። ምን ተፈጠረ? በድንገት ከፊት ለፊት ሰልፉን ይመሩ የነበሩት ሁለት ለባደሮች አደባባዩ ጫፍ ላይ ቀጥ ብለው ቆሙ። ወዲያው የጨርቅ ላይ መፈክሮቹ የተያያዙበት መርፌ ቁልፎች ከመሃልና ከጥግ ላይ ሲያላክቋቸው ከመፈክሩ ጀርባ የነበረ ሌላ የጨርቅ መፈክር በቃለ ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሌላም እንዲሁ በካርቶንና በወረቀት ላይ ተጽፈው የነበሩ መፈክሮች በተመሳሳይ ሁኔታ ከዚህም ከዚያም መገለጥ ጀመሩ። ፍጹም የሚገርም ክስተት ነበር። ያፓ ፓርቲያችን ነው ዴሞክራሲያዊ መብቶች ያለገደብ ወዘተ የሚሉ ከደቂቃ በፊት ያልነበሩ መፈክሮች ከፍ ብለው ታዩ። አብዮት አደባባይ በሁለት እግሯ ቆመች። ከኛ ሰልፍ የቀደሙት ሰራተኞች በተመሳሳይ መፈክራቸውን ቀይረዋል። የአደባባዩ መሃል ኢሃፓ በሚል አስገምጋሚ ድምጽ ተዋጠ። ሰልፉን የሚመራው ላባደር በከፍተኛ ድምጽ ጊዜያዊ ህዝባዊ መንግስት ይቋቋም ሲል ሰልፈኛው መልሶ ያስተጋባል። የክብር እንግዶች ከሆኑት እነ ሻለቃ መንግስቱ ኃይለ ማርያም ፊት ስንደርስ ላንዳፍታ ቆም። የተያዙት ትላልቅም ሆነ ትናንሽ መፈክሮች አቅጣጫቸውን ወደ ባለስልጣናቱ አዞሩት። ድርጎቹና ጋሮቻቸው ሳይወዱ በግድ ያባ ፓርቲያችን ነው ጊዜያዊ ህዝባዊ መንግስት አሁኑኑ የሚሉትን መፈክሮች አነበቡ። የቃል መፈክሩም አልቀረላቸው፣ እስኪበቃቸው ተጋዙት። በመጨረሻ በአካባቢው የነበሩ ወታደሮች ሰልፈኛው ወደፊት እንዲንቀሳቀስ በማዘዛቸው የኛ ሰልፍ ወደፊት ተጓዘ። ምንም አደጋ ሳይደርስባችሁ ተበታተናችሁ ማለት ነው? ችግሩ የተፈጠረው ታዲያ የት ነው? ወይ በሰላም መበተን? ትቀልዳለህ እንዴ? እኔ ስለነበርኩበት ብቻ ልንገርህ። የአብዮት አደባባዩን ሰልፍ አጠናቀን ከመበታተናችን በፊት የሲቪል ልብስ በለበሰ ካድሬ ይሁን ደህንነት እየተመሩ በርካታ ወታደሮች ሳናስበው መካከላችን ገብተው አተራመሱን። ግማሹን በተደፍ ሌላውን በእርግጫ ቀሪውን በቦክስ። እኔ ላይ ከተሰነዘረው ካልቾ ለጥቂት አመለጥ። በዚህ የተናደደው ወታደር ሮጦ ተከተለኝ። ከፊት ለፊቴ ይሮጥ የነበረን አንድ ሰው ማለፍ ስላልቻል ወታደሩ ደረሰብኝና ከኋላ ጃኬቴን ጨምድዶ ያዘው። ወጣትነት ደግሞ በሚገርም ፍጥነት አንድ እጄን ከእጅጌ ውስጥ ስላወጣሁት በአግባቡ ሊይዘኝ አልቻለም። እንደምንም እየተንደፋደፈ ቀሪውን እጄን ሊይዝ ሞከረ። እንደገና ሁለተኛውን እጄ ማሾለክ ቻልኩና እንዳቦ ሸማኔ ተወረወርኩ። ወታደሩ ጃኬቴን እንደታቀፈ የቆመበት ቀረ። የተወረሰው የገጠር መሬትና ትርፍ ቤት እንጂ ጃኬት አልነበረም። ያ ወታደር ግን ጃኬቴን ወረሰ። ውስጡ የነበረውንም ሁለት ሲጋራና 75 ሳንቲም አካባቢ ጨምሮ ነው ያስቀረው። የታግኝቼ ንብረቴን እንደማስመልስ እስካሁን ድረስ እያሰብኩ ነው። ለምን በኤፍኤም ሬዲዮኖች አታስነግርም አልኩትና ተሳሳቅ። ስለመጨረሻው ውጤት አጫወተኝ። ጥቂቶች ተገደሉ፣ ለመቶዎች የሚቆጠሩ ታሰሩ፣ በርካቶች ተደበደቡ። በለቱ በሪጅናችን ሁለት ልጆች በጥይት የቆሰሉ ይመስለኛል። የተወሰኑ ልጆችም መታሰራቸውን በማግስቱ አወቅ። ክፍለ ሀገር የባሰ ነበር። በሰልፉ ላይ ያገኘነው ስኬት ከፍተኛ የስነ ልቦና ብርታትን ስለሰጠን ደርግና አጋር ድርጅቶቹ እንደዛ ተስፋ የቆረጡበት ቀን በፍጹም አልነበረም። ከኛ ከወጣቶቹ በባሰ ሰራተኛው አክንትፍ እንዳላቸውና ማህበራዊ መሰረት እንደሌላቸው ያወቁት ያን ቀን ነው ብል አልተሳሳትኩም። ሰላማዊ ትግል ሰማይና ምድር እንደሚያርድ ተረዱት። ደርግ ራሱም የሚካፈልበትን ጊዜያዊ ህዝባዊ መንግስት መፍቀድ የነበረበት ያን ቀን ነበር። አለመታደል ሆኖ ከቀድሞ በባሰ ሁኔታ ሁሉም አይነት ሰላማዊ ትግሎች የበለጠ ተከረቸሙ። የሰራተኛውን እንቅስቃሴ በኃይል ካልሆነ ማኮላሸት እንደማይችሉ በማግስቱ ባካሄዱት የግምገማ ስብሰባ እንደወሰኑ ተወራ። እናም ግድያ፣ እስርና ማሳደድ በተለይ በላባደሮችና በመምህራን ላይ በከፋ መንገድ ተጀመረ። እዚህ ነጥብ ላይ ስንደርስ ስለመሸብን ይብቃን ተባባልና ለሚቀጥለው ቀጠሮ እኔ ቤት ተቀጣጥረን ተለያየን። ምዕራፍ 6 እኛና እነሱ። ትንሣኤ የቀጠሮ ሰዓቱን ጠብቆ እቤቴ መጣ። እንከን የለሽ እያል የምንጠራውን ሙሉ ግብዣ አድርጌለት እንደለመደው እኔ አልጋ ላይ ጉባልና ጨዋታችንን ጀመር። በአንድ ወገን በኢህአፓ፣ በሌላ ወገን ደግሞ በደርግና የደርግ አጋር ድርጅቶች መካከል ልዩነታቸው ከመክረሩ በፊት የነበረውን የነጻ ውይይትና ክርክር ዘመን አጫወተኝ። የፖለቲካ ውበቱ ውይይትና ክርክር ነው። ፖለቲካ ኮረንቲ ሆኖ የሚያንጨረጭረው ያ ውበትና ለዛው ሲገፈፍ ነው። ያለመታደል ሆኖ የኢትዮጵያ የፖለቲካ ውበት እንደ ጤዛ በጠዋቱ ነው የረገፈው። አብዛኛው የ1968 ዓመተ ምህረት ወራት በእኛ አባላት መካከል ብቻ ሳይሆን በአገር ደረጃም ዜጎች ሁሉ ውይይትና ክርክር የሚያደርጉበት ወቅት ነበር። በተለይ መጋቢት ሚያዝያ 1968 ዓመተ ምህረት ጀምሮ የግል መጽሔቶችና የመንግስት ጋዜጦች ቢያንስ አንድ አምድ ለነጻ ውይይት እድል ይሰጡ ነበር። በዚህ ምክንያት የከተማው አንባቢ ከፍተኛ ቁጥር ስለነበረው ጋዜጣ በግዢ እንኳ ለማግኘት አስቸጋሪ ነበር። ህትመቶቹ ከብርሃንና ሰላም ማተሚያ ቤት ገና ከመውጣታቸው ወዲያው ያልቁ ነበር። ያን ችግር ለመፍታት የኛ አባላት በጧት ሄደው እንዲገዙ ስልት ነድፈን ስለነበር በዚያ በኩል ችግር አልነበረንም። እስከማስታውሰው ድረስ አባላት በግል ከሚያነቡት ሌላ በጋራ ንቃተ ህሊናን የሚያዳብር ውይይት እንዲያደርጉ የሚያሳስብ ቋሚ ህግ ነበረን። ሆኖም ያ አሰራር በተለይ ከ1969 ዓመተ ምህረት አጋማሽ በኋላ እየተዳከመ መጥቷል። መሰደድ ሲበዛ ተገናኝቶ መማማር ቀርቶ መደበኛውን የድርጅቱን ስራ እንኳ መስራት አስቸጋሪ ሆነ። ስለዚህ በየመዋቅሩ ውይይቱ ቀጥሎ ነበር ልልህ አልችልም። ጎመጽየት ይወጣ የነበረበት ዘመን ነው አይደል? ልክ ነህ። በዚያ ዘመን ነው ከጋዜጦቹ በተጨማሪ ጥቂት መጽሔቶች ዋነኛ የሐሳብ መንሸራሸሪያዎች ሆነው አገልግለውናል። በተለይም ጎህ መጽሔት ተነባ አትጣልም አትቀደድም። ጎህን የሚያነብ ሰው ሁሉ የኢህአፓ አባል ወይም ደጋፊ ነው እስኪባል ድረስ ተወዳጅ መጽሔት ነበረች። በካድሬዎችና በደህንነቶች አይን ጎህ የተያዘበት ተፈላጊ ሰው ሌላ ማንም ሳይሆን ኢህአፓና ኢህአፓ ብቻ ነው። የጎሃም ድርጅ የተለያዩ ጉዳዮች ላይ ቢያጠነጥኑም አንዳቸውም የሚናቋል ነበሩ። ግጥሞቹና ልቦለዶቹ አንባቢን ይማርካሉ። አንዳንድ መጽሔት በርካታ ሰዎች በቅብብል ያነቧታል። ብዙዎች ወመጽሔትን የሀፋ ንብረት አድርገው ይቆጥሯታል። ሆኖም ትክክል አልነበረም። ኋላ ላይም ይኸው ተረጋግጧል። በዚያ የተሳሳተ እይታ መጽሔቷ እንድትጠፋ ተደረገ። ዋና ዋናዎቹ የጽሑፎቹ ርዕሶች ምን ነበሩ? የመንግሥት ጋዜጦች አንድ ላይ የሚወጡት ጽሑፎች በዋነኛነት በእኛና በመኢሶኖች አቋም መካከል የነበሩ ናቸው። ጸሐፊዎቹም የእኛ ሰዎችና የመኢሶን ቁልፍ ሰዎች እንደነበሩ በቀላሉ ይገመት ነበር። የክርክሮቹ ዋነኛ ርዕሶች በኢሕአፓና በመኢሶን የልዩነት መስመሮች ላይ ነበር። የሚወደዱትም በዚያ ላይ የሚደረጉ ክርክሮች ነበሩ። የድርጅት የንቃትና የትጥቅ አስፈላጊነት፣ ጊዜያዊ ሕዝባዊ መንግሥት የመሳሰሉት ናቸው። የእኛን አቋም ከሚዘግቡት የጋዜጣ ላይ ጽሑፎች በአቀራረብም ሆነ ባስተናተን ከዋናው የዴሞክራሲያ የህቡ ጋዜጣችን ባላነሰ በዝርዝር የሚቀርብ ነበር። ስለዚህ ለጥናት የሚያስፈልገን ግብዓት በማግኘት በኩል ከሚገመተው በላይ ከፍተኛ አስተዋጽኦ አድርጓል። በየመስሪያ ቤቶች የነበረ ውይይትም ነበር አይደል? ደርግና አጋሮቹ ህዝቡ ስላልነቃ ነው ኢሕአፓ የሚያወናብደው በሚል ስሌት በየመስሪያ ቤቱ የውይይት ክበባት አቋቁመው ነበር። ካረሳሁት አባርብ ይመስለኛል። በተቃራኒው ግን ሰራተኞች የጊዜያዊ ህዝባዊ መንግስትንና የዴሞክራሲ ጥያቄን እያነሱ ካድሬዎቹን አናታቸውን ያዞሯቸው ጀመር። በሌላ አነጋገር የኢሕአፓ አጀንዳ ፍጹም የበላይነት ይዞ ነበር። ይጠቅመን ይሆናል ብለው ያደራጇቸው ክበባት የኢሕአፓ መፈልፈያ ሆነው አረፉላቸው። በጥያቄ የሚያስቸግሯቸውን ሰራተኞች እያሰሩም ቢሆን ጥቂት ጊዜ ከገፉ በኋላ ከቁጥጥራቸው ውጭ ሲወጣ ውይይቱን አስቆሙት። የውይይት ክበባት እንደገና የተስፋፉት ተቃዋሚ ድርጅት በሌለበት ነው። ኢሕአፓ ከተሸነፈና ከጠፋ በኋላ ነው። የእናንተ ተቀናቃይ መኢሶን ከኢሕአፓ በተሻለ ለውይይትና ለንቃት ከፍተኛ ጥረት አድርጓል ብዬ ገምታለሁ። ልክ ነህ። በዚያ በኩል የደርግ አጋር የነበረው የመኢሶን ውለታ የሚረሳ አልነበረም። የነቃ የተደራጀና የታጠቀ ሕዝብ የሚለውን የትግል አቅጣጫ ስራ ላይ ለማዋል በርካታ የህትመት ውጤቶችን ያሰራጭ ነበር። ስለዚህ ከራሱ አባላትና ደጋፊዎቹ አልፎ ትሩፋቱ ለኛም ይደርስ ነበር። ከመኢሶን መጽሐፍት ቤት ውስጥ የማርክሲዝም ሌኒኒዝም፣ የማኦ ሴቱንግንና ሌሎች መሰል መጽሐፍት በብዛት በርካሽ እናገኝ ነበር። በተለይ የጥናት ክበብ አባላቶቻችን በእነዚያ ህትመቶች ዋነኛ ተጠቃሚ ነበሩ። አዲስ የጥናት ክበብ ሲመሰረት ድርጅታችን ከሚልክልን የመወያያ ወረቀቶች ባላነሰ የመኢሶን መጽሐፍት ቤት በዋነኛ ምንጭነት ያገለግለን ነበር። የመንግስት መጽሐፍት ቤት ነበር የሚመስለኝ። እኛ የመንግስት ነው የምንለው። እንኳን መጽሐፍት ቤቱ እነሱስ የመንግስት አይደሉ? መጽሐፍት ቤት ለማቋቋም ገንዘቡም ስልጣኑም አላቸው። ለማንኛውም መጽሐፍት ቤቶቹን የህዝብ ድርጅት ጽህፈት ቤትና መኢሶኖች ያቋቋሙት ይመስለኛል። እነሱ መጽሐፍት ቤት በተደጋጋሚ ሄጃለሁ። አንድም ለራሴ ወይም ለጥናት ክበብ አባላት፣ ያለበለዚያም ለወጣት ማህበራት። የመኢሶንን መሪ ኃይሌ ኪዳን ያየሁት እዚያው መጽሐፍት ቤት ውስጥ ነበር። ለመጀመሪያ ጊዜ ሳገኘው በጣም አትኩሬ ነበር ያየሁት። በጥርጣሬ አይን መልሶ ሲያይኝ አንገቴን ሰበርኩ። እኔ ያየሁት የታወቀ ሰው ስለነበር መልኩን ለማየት በነበረኝ ጉጉት ብቻ ነበር። ጥቂት ቆይቶ አስተያየቴ የገባው ይመስለኛል። መኖሬን ረስቶ ወደ ስራው አቀረቀረ። ሌላ ጊዜ ደግሞ የምፈልገው መጻፋት ቼስባዝን ሌሎች ዝማሩኝ እሱ ግን ምን እንደምፈልግ ከጠየቀኝ በኋላ ከተደረደረበት ለይቶ በትህትና መልክ ሰጥቶኛል። ኃይሌ ገና ሲያዩት የሚወዱት አይነት ሰው ነው። ፍጹም የተረጋጋና የምሁር አይነት ቁመና ያለው ነው። በዚያ ዘመን ከማውቃቸው የመይሶን አባላት መካከል ገና ሳየው የወደድኩት ሰው ቢኖር ኃይሌ ፊዳ ብቻ ነበር። ታዲያ የውይይት ዘመን እንዴት ወደ ሽብር ተቀየረ? የሚያሳዝነው ያ ነው። በፍጹም የማይገኝ ድል ነው አገራችንን ያመለጣት። ሳይታሰብ ነው ደርግ ነፃ ውይይቱን እንዲቆም ያደረገው። ዋነኛ ምክንያቱም በነፃ ውይይቱ ደርግና አጋር ድርጅቶቹ የዲሞክራሲና የጊዜያዊ ህዝባዊ መንግስትን ጥያቄ በማርክሲዝምም ሆነ በካፒታሊስቱ የሊበራል ርዕዮተ ዓለም አንጻር ሊመልሷቸው አልቻሉም። ቀድሞ ለነበረው አሰልቺ የካድሬ ትንታኔ ጆሮም ይሰጥ ጠፋ። ጭራሽ የኢሃፓን ደጋፊዎች ቁጥር አናረው። ያዋጣናል ያሉት ውይይት መልሶ ስለጎዳቸው ነፃው ጋዜጣና የመስሪያ ቤት ውይይትም እንዲቆም ተደረገ። መሰረታዊ ልዩነቶቻችሁ ምንድናቸው? እኔ የሚገባኝ ነገር አለ። ሆኖም ያ ሁሉ ድርጅት ማርክሲዝምን የሚከተል ከሆነ ልዩነቱ ከየት መጣ? ከመነሻው እስከ መጨረሻው በዚያን ወቅት የነበረው ትግል በሁለት ቡድኖች መካከል ነበር። ብዙ ፓርቲዎች ቢኖሩም ብዙ ግን አልነበሩም። በአንድ በኩል ኢሃፓ፣ በሌላ በኩል ደርግና ወደ አምስት የሚጠጉ የደርግ አጋር ድርጅቶች ነበሩ። ሁሉም የሚቃወሙት ኢሃፓን ነው። በእኛ እምነት ሁሉም በደርግ ቁጥጥር ስር የነበሩ ከደርግ አቋም በምንም የማይለዩ ደርግ ያስታጠቃቸው ቤታቸውም ቤተ መንግስት የሆኑ ናቸው። ያ ደግሞ እውነት ነው። ያም ሆኖ ኢሃፓን ጨምሮ ሁሉም ማርክሲዝምን ነው የሚከተሉት። ታዲያ ምኑ ላይ ነው ጸቡ? ሁሉም ማርክሲዝም ሌኒኒዝምን እያቀነቀኑ ለምን ተለያዩ እየተባለ እስካሁንም ድረስ ይጠየቃል፣ ይጻፋል። ይህን መመለስ ቀላል ነው፣ ውስብስብም አይደለም። መረዳት ያልፈለገ ሰው ካልሆነ በስተቀር ልዩነቱን ማየት አስቸጋሪ አልነበረም። እንዴት? ኢሃፓ ይል የነበረው አንድ ስርዓት ፈርሷል፣ ስለዚህ የሚፈለገውን አዲስ ስርዓት እንዲቋቋም የሚረዳ ጊዜያዊ ህዝባዊ መንግስት ይቋቋም ሲል፣ እነሱ ደግሞ ጊዜያዊ ወታደራዊ መንግስት ይቀጥል ይላሉ። ከዚህ አንጻር ስታየው ኢሃፓ አቋም ትክክል ነበር። ምክንያቱም ጊዜያዊ ህዝባዊ መንግስት ማቋቋም ሲቻል ለምን ወታደራዊ መንግስትን ትመርጣለህ? ድርቅና ካልሆነ በስተቀር ማርክሲዝም ሆነ ከሊበራል ርዕዮተ ዓለም አንጻር ስታየው ጊዜያዊ ወታደራዊ መንግስት በምንም መልኩ ጊዜያዊ ህዝባዊ መንግስትን ሊተካ አይችልም። ሌላው ደግሞ ኢሃፓ ዴሞክራሲ ያለ ገደብ ሲል፣ እነሱ ደግሞ ከዴሞክራሲ በፊት ህዝቡ ይንቃና ይታጠቅ ይላሉ። አሮጌ ስርዓትን የቀየረ ህዝብ ዴሞክራሲ አያስፈልግም ትለዋለህ? ለአብዮት መፈንዳት አንዱ ምክንያት እኮ ይሄ ዴሞክራሲ ጥያቄ ነው። ትጥቅና ንቃትስ ከዴሞክራሲ ጋር ማን ነው አብረው አይሄዱም ያለው? ትጥቅና ንቃትስ ለምን ጊዜያዊ ህዝባዊ መንግስት አያካሂደውም? ስለዚህ የእነሱ አቋም ውሃ የማያነሳ ነበር። ለነገሩ ዴሞክራሲንና ጊዜያዊ ህዝባዊ መንግስትን መከልከል ድብቅ ዓላማው ደርግ እስኪጠናከር ጊዜ መግዣ ነበር። ደርግ ጊዜ አልተሰጠውም የሚባለውስ ኢሃፓ በትግል አጣደፈው እንጂ ያን የመሰለ ሁኔታ ውስጥ አይገባም ነበር ስለው ከት ብሎ ሳቀ። ጊዜማ አግኝቷል። ጊዜ አግኝቶ የእድገት በህብረት ዘመቻንና የመሬት አዋጅ እስከ ማውጣት ደርሷል። ጊዜ ያልሰጠው ራሱ ለራሱ ነው። ደርግ ጊዜያዊ ነው ብለህ እንድታስብ እንኳ ቋሚ ለመሆን የሚሰራው ስራ አስደንጋጭ ነበር። ለምሳሌ ደርጎች ስልጣን በያዙ በስድስተኛ ወር በመጋቢት 1967 ዓ.ም አያ ቆልፍ የደርግ አባላት ለሬዮት ዓለም ስልጠና ለስምንት ወራት ሞስኮ ተልከዋል። በስላሴ ወቅት ድረስ ደምሰው ካሳይንና ለገሳስፋውን በምሳሌ መጥቀት ይቻላል። ወደ ዩጎስላቪያ ከሄዱት መካከል ደግሞ ኦብጀክት ደሴና ገሰሰው ለኪዳን ይገኙበታል። ከታህሳስ 1968 ዓ.ም ጀምሮ ደግሞ ለአንድ ዓመት የፖለቲካ ትምህርት ወደ ሞስኮ የሄዱት 50 ሰዎች ነበሩ። ለምሳሌ ብርሃኑ ባየ፣ እንዳለ ተሰማና ደበላ ኢንሳ። በኋላ በግልጽ እንደታየው ስልጠናውን መሰረት በማድረግ ሲቪል ሆኑ። ትንሽ ቆይቶ የሰራተኞችን ፓርቲ ኢሰፓን በማቋቋም እነዚያ ወታደሮች ሲቪል ያውም ላባደር ሆኑና የሰራተኛ መንግስት መሰረቱ። ለዚህ ማስረጃ አለ? ማስረጃው ለምኑ ነው? ኢሰፓ ሲፈጠር አልተወለድክም? ለስልጠና መሄዳቸው ከሆነ ደግሞ ተፈተውልሃል፣ ለምን አትጠይቃቸውም? ስልጣን ላይ በወጣችሁ በስንተኛው ቀን ነው ለአመራር ስልጠና ሶቪየት ህብረት ሄዳችሁት ብለህ ጠይቃቸው፣ ወይም የጻፉትን መጽሐፍ አንብብ። ስልጣን በያዙ በዘጠና ቀን ነው ያን ሁሉ ባለስልጣን የገደሉት፣ ያውም ሳይመርጡ አርበኞችንና አገራችንን በዓለም ትልቅ ስፍራ እንዲኖራት ያደረጉትን የማይተኩትን ሰዎች። ቢበዛ አስሮ ከማቆየት ውጭ አይደለም መግደል፣ ፍርድ ቤት አቅርቦ የማስፈረድ ውክልና እንኳን አልነበራቸውም። የመሰብሰብና የመደራጀት መብቶች የከለከሉት በዚያው በዘጠና ቀናቸው ነው። ያቀዱትን የነቃባቸውና አምሮ የታገላቸውም ኢህአፓ ነው። ለዚህም ነው ያ ሁሉ ወጣት የኢህአፓ አባል የሆነው። ለዚህም ነው ኢህአፓን ማጥፋት ግዴታ ሆኖ ያገኙት። ኢህአፓን የበላይነት ለመደርመስ የመጀመሪያው እርምጃ ድርጅቱን ከነራስ ስዩም የኢትዮጵያ ዴሞክራሲያዊ ህብረት ኢድህ ጋር የማዛመድ አጓጉል ስልት ነበር። ለነገሩ ያ ድርጅት ከሁሉም ማርክሲስት ፓርቲዎች የተሻለ ፕሮግራም ነበረው። ሰላማዊ የፖለቲካ ሽግግር ቢካሄድ ከጊዜ በኋላ ተመራጭ ሊሆን የሚችል ድርጅት ነበር። ደርግና አንተ አጋር ድርጅቶቹ የምትላቸው ፈቃደኛ ሆኑ እንበል፣ የተባለውንም ጊዜያዊ ህዝባዊ መንግስት ፈቀዱ እንበል። ከዚያ በኋላ የፖለቲካ ድርጅቶች ተወዳድረው አንዱ ድርጅት ስልጣን ለመያዝ ይችል ነበር? ምን ጥያቄ አለው? አገሪቱን ያመለጣት አንዱ ትልቅ ድል ያ ይመስለኛል። ደርግ ስልጣኑን ለጊዜያዊ ህዝባዊ መንግስት ብለው የህዝብ ሸንጎ ማስረከብ ነበረበት። ይህም ሸንጎ ሁሉንም የፖለቲካ ድርጅቶችን ያካተተ ደርግን ጨምሮ ሊሆን ግድ ነበር። ያ ደግሞ ማንንም አይጎዳም፣ ማንንም በተለየ ሁኔታ አይጠቅምም። በርግጥ ሊታዩ የማይችሉ ችግሮች ሊከሰቱ ይችላሉ። ሆኖም የነበረውና የተሻለው መንገድ ያው ብቻ ነበር። አንድ ስርዓት ፈርሷል፣ ስርዓቱ ደግሞ መተካት ነበረበት። መተካት ያለበት ደግሞ ከሞላ ጎደል ህዝቡን የሚወክሉ ቡድኖች ጊዜያዊ ህዝባዊ መንግስት ሸንጎ መስርተው መሆን ነበረበት። ከዚያ የዋናው መንግስት ምስረታ ላይ መስራት ነው። ከጊዜያዊ ህዝባዊ መንግስት በኋላ ዋናው መንግስት ሲቋቋም ኢህአፓ የበላይነቱን ይይዝ ነበር? ማወቅ ያስቸግራል። ግን ያን ጊዜ ከነበረው ሰፊ ማህበራዊ መሰረት አንጻር ሲታይ መልሴ አዎ ነው። መሰረታዊው ነገር ያ አይደለም። የህዝብ ይሁንታን ያገኘ መንግስት ስልጣን ላይ የማውጣት ባህል መጀመሩ ነው ትልቁ ነገር። ኢህአፓ ባይሳካለትና መጥፎ ፓርቲ ሆኖ ብቅ ቢል እንኳን ህዝቡ ከስህተቱ እየተማረ የመሄድ እድል ነበረው። ያልታደለች አገር ከሆነችና ያ ታላቅ እድል አመለጣት። ይቅርታ አድርግልኝና ኢህአፓ ስልጣን ቢይዝ ኖሮ የብሔር ጥያቄንና የኤርትራን ጥያቄ አይፈታውም ነበር ብዬ ገምታለሁ። ለዚህ ጥያቄ ከኔ አይነቱ ተራ አባል መልስ አታገኝለትም። ትላልቆቹ ፖለቲከኞች ናቸው መመለስ የሚችሉት። ሆኖም ይሃፋ የብሔሮችን ራስን በራስ ማስተዳደርን ጨምሮ ሁሉንም መብቶች በግልጽ ይቀበላል። ከዚህ በመነሳት የብሔር ጥያቄ የዴሞክራሲ ስርዓት እስከተመሰረተ ድረስ መፍትሄ ያገኛል ነበር የሚለው። በህዋትና በኦነግ ስልጤ ደግሞ በኢትዮጵያ ውስጥ ያለው ቅራኔ የብሔር ጭቆና ስለሆነ የኢህአፓ አካሄድ ጥያቄውን አይፈታውም ይላሉ። ስለዚህ ኢህአፓ ይህን ችግር እንዴት ይፈታው እንደነበር አላውቅም። የኤርትራ ጥያቄም ቢሆን ተመሳሳይ ነው። በኢህአፓ እምነት የኤርትራ ጥያቄ የብሔር እንጂ የቀኝ ግዛት ጥያቄ አይደለም። ስለዚህ ችግሩን ለመፍታት የሚሞክረው አገር ውስጥ በሚፈጠር የዴሞክራሲ ስርዓት ብቻ ነበር። ስለዚህ ኢህአፓ ከህወሓት ከኦነግና ከሻዕቢያ ጋር ጦርነት ውስጥ መግባቱ አይቀርም ነበር ማለት ነው። ኢህአፓ ከሻዕቢያ ጋር የነበረው ልዩነትና ከህወሓት ጋር በአሲምባና በጎንደር ያደረገው ደም ያፋሰሰ ግጭት መነሻም ይኸው ነበር። በተለይ ኢህአፓ በከተማ ውስጥ ከተሸነፈ በኋላ ህወሓት ሁለት አማራጭ ነበረው። ኢህአፓን ማሳመን፣ ያ ካልሆነለት ደግሞ አስገድዶ ከትግራይ ክልል ማባረር። የኢህአፓም ሰራዊት በበኩሉ ሁለት ምርጫ ነበረው፤ የህወሓትን አቋም መቀበል ወይም በዚያው አቋሙ ጸንቶ ባለበት መቀጠል። አለመታደል ሆኖ ሁለቱም ድርጅቶች ሁለተኛውን ምርጫዎቻቸውን ተከተሉ። መሃል መንገድ ጠፋ። እናም መሳሪያ ተማዘው የማይተኩ ልጆችን የትግራይና የጎንደር በረሃዎች በሏቸው። የሚገርመው የግጭቱ ምጥረት ነበር። በኢህአፓ በኩል ከሞቱት መካከል በርካታ የትግራይ ልጆች ነበሩ። ላባደርና ወዛደር የሚባለው ልዩነት ታዲያ ምንድን ነው ስለው ከት ብሎ ሳቀ። አሁን ድረስ አንዳንድ ሰዎች የኢህአፓንና የደርግን ትግል ለማቃለል ሲፈልጉ ወይም የማርክሲዝምን ጥላቻቸው ጣሪያ ሲነካ ሰማይም ቢነካ አይገርምም፣ የዚያ ትውልድ ጸብ በአይዲዮሎጂ ሳይሆን በቃላት ነው በማለት በብዙሃን መገናኛ ሳይቀር ይገልጻሉ። በርካቶቹን ትቼ አንድ የቅርብ ምሳሌ ልጥቀስልህ። በ2006 ዓ.ም የአሁኑን ትውልድና ያን ትውልድ በተመለከተ አንድ ትልቅ ኮንፈረንስ በአፍሪካ ኢኮኖሚክ ኮሚሽን አዳራሽ ተካሂዶ ነበር። እኔ አልነበርኩም። ተካፋዮቹ የሰጡትን ሐሳብ ግን በሬዲዮ ሰምቻለሁ። ኮንፈረንሱ በጣም ደስ የሚል ነበር። በርካታ ሐሳቦች ተነስተውበታል። የዚያን ትውልድ ድክመት በሚገባ የተነተኑ ሰዎች ነበሩ። በጣም የገረመኝ የአንዱ ተሳታፊ አስተያየት ነበር። ቃል በቃል ባላስታውሰውም ያለውን ልንገርህ። ያ ትውልድ የተከፋፈለ ነበር። የሚገርመው ደግሞ አንድ አይነት የፖለቲካ ፍልስፍና ማርክሲዝም ሌኒኒዝም ነበራቸው። ከፈለጋችሁ ድርሳናቸውን አንብቡ። የተጣሉት በምን እንደሆነ ታውቃላችሁ? በሁለት ቃላት ነበር፣ በላባደርና በወዛደር። አንዱ ላባደር ሲል ሌላው ወዛደር በማለት ተፋጁ። አይል መሰለ። የሰውየውን ትንታኔ ከሰማው በኋላም መሳቅም አማረኝ። ደጋግሜ የሰማሁትና ያነበብኩት ወቀሳ ስለነበር አልተናደድኩም። እንዲያው በእግዚአብሔር ያ ሁሉ ምሁርና ወጣት በቃላት ሲፋጅ አልታየህም? ለማንኛውም ኢህአፓ የፋብሪካውንና መሰል ሰራተኞችን ላባደሮች ሲላቸው፣ ደርግና አጋር ድርጅቶቹ ደግሞ ወዛደሮች ብለው ይጠሯቸው ነበር። ለምሳሌ በገንዘብ ጉዳይ የተከሰሰን የፋይናንስ ሰራተኛ የተመቸው ሰው የመንግስት ገንዘብ አጎደለ ሲል፣ ሌላው ደግሞ የመንግስት ገንዘብ ሰረቀ እንደሚለው ማለት ነው። ኢህአፓ ላብ የሚለውን ቃል የመረጠው ከደስታ ተክለወልድ የአማርኛ መዝገበ ቃላት በመኮረጅ ነው። ከፈለክ ያውልህ መደርደሪያ ውስጥ አንብብና አረጋግጥ። ላብና ወዝ አንድ አይነት ትርጓሜ ያላቸው፣ ሁለቱም ከሰው የቆዳ አካል የሚወጣ ፈሳሽን ያመለክታሉ። ሆኖም ላብ በሰራና በድካም የሚንጠፈጠፈውን ሲያመለክት፣ ወይ ደግሞ ሰዎች በመጮት የተነሳ ያለከልኩ ችፍ ብሎ የሚወጣውን ፈሳሽን ጨምሮ ይወክላል። ከዚህ በመነሳት ሰራተኞችን ወዛደር ብለን ከምንጠራቸው ይልቅ ላባደር ብንላቸው ከትርጉምም ሆነ ከስነ አመክንዮ አንፃር ትክክል ነው አለ። ማ ይሃባ ድርግና ሰዎቹ ደግሞ ወዝ ደስ የሚል ቃል ነው አሉ። ቃሉንም መጠቀም ጀመሩ። በቃ ይሄው ነው። ከዚህ በላይ ልዩነት አልነበረም። ታዲያስ በቃ ይሄው ነው። እኛ ስንናገርም ሆነ ስንጽፍ ሰራተኛውን ላባደር እያል እንጠቀም ነበር። ድርግና አጋሮቹም በቴሌቪዥን በሬዲዮና በጋዜጣ ወዛደር እያሉ ይናገራሉ። ከዚህ ውጭ በላባደርና በወዛደር ቃላቶች አልተጣላንም። ቃላቶቹ የልዩነቶቻችን መነሻም መድረሻም አልነበሩም። በዚህም የተነሳም እኛ ሰራተኛው ላባደር መባል አለበት ብለን ሰላማዊ ሰልፍ አልወጣንም። ወረቀትም አልበተንም። በተመሳሳይም ደርግ በዚህ የተነሳ ሰራተኛው ወዛደር መባል አለበት ብሎ አዋጅ አላወጣም፣ ጥይትም አልተኮሰም። ዋነኛው ጸባችን ቀደም እንደነገርኩህ ጊዜያዊ ህዝባዊ መንግስት ይቋቋም ወይስ ጊዜያዊ ወታደራዊ መንግስት ይቀጥል በሚለው ላይ ነበር። ይሄ ደግሞ መሰረታዊ ልዩነት እንጂ የቃላት ጸብ አልነበረም። አራት ነጥብ። ላምብርግ ለስማ አላውቅም። የሆነ ሰው ግን የሚፈልገውን ነገር ማስረገጥ ሲፈልግ አራት ነጥብ ይል እንደነበር ትዝ ይለኛል አለና ተሳሳቀ።
ባካችሁ ዘመዶቼ ሲሞት
ሞትም አሁን ይሞት።
በሳቅ በደስታ ግደሉት፣
በሐሴት በደስታ ውገሩት።
ከአንቺ በታች ቀባብ
ባካችሁ ዘመዶቼ ለሞት የልብ ልብ አትስጡት።
ናቁት፣ አጥናሉት፣ አውግዙት።
በሙሾ ግንን አትበሉት።
በሞቴ እንዳታስደፉት። እንደ ኖርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰርጌ ስቀበር ሞቼ
ተጸድቅ ነበር ባትረሱ
በእንባው እኔን ባታፈሱ።
እባካችሁ ዘመዶቼ በሳግዙ ፍታት ፍቱኝ
በሙሾ ዋይታ አጥጅም እናቴም ፍትሻይክሰል በለንታ ብርሃን ይንበልበል
በረፍቴ እንዳታፈጅብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቃይ ወረሽ
ብሽ ባዘን አይላረስ
ወድሽ ሞት አይጸነስ እንባባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አሁን አደራ አደራችሁ የሞት ሁኔን ተቀበሉ ደስታዬን ተካፈሉ
ለንሳ ሞት አይደለም ለፍሳ ረፍት አውቁኝ
በዶርዜሽ ክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስልት ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሀሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግር ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍርሃት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ለለ ፕሮግራማችን በዚሁ ይጠናቀቃል።
ባባዘን ባለፈው ታመጣን እንኳና ባለፈው ለንተ ደስታየን ስንታየን መከራይ ፈራረቁብን ተራ በተራ ይፈቁከናቶ ተረሱ ነጋድያቶች እንደደስታየ እንታየን መከራ ተራረቁብን በተራ በተራ mama if I care if you are dead my father is I better now I share the dead I know the one mare I look at the law and yes I know the